ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 2 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 22 ቀን 939 ቀናት አለፋቸው።
ያብቃ እንበል እስከ መቼ?
በድቅድቅ ጨለማ የተባይ ሰራዊት በፍራሽ ቢመሽግ እጩን ቢያሰፈር ጥጋ ጥግ ቢሸሸግ ጥፍር ከመሞረድ ፍራሽህን በትን ለፀሐይ አጋልጠው የዘመናት ከክ ለአካልህ አትስጠው ደምክን እየገበርክ በስቃይ ታግሰህ እንዴት ትተኛለህ ተባይን አንግሰህ? ተነሱ። ከደሴ ሸጋው ከጎጃም አረምን መንቀል ስር ሳይሰድ ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ በቅድሚያ እናሰማለን። በማከታተልም የተለያዩ ወቅታዊ ሀተታዎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በሸዋሮቢት ከተማ የሚገኙ ተማሪዎች ኦነግ 4 ኪሎ ነው ያለው በማለት ከፍተኛ የሆነ የተቃውሞ ድምፅ በማሰማት ናቸው። በሸዋሮቢት ከተማ የሚገኙ ተማሪዎቹ በወለጋ በተጨፈጨፉት ወገኖች ከፍተኛ የሆነ የተቃውሞ ድምፅ በማሰማት ላይ ይገኛሉ። በደብረ ብርሃን ዩኒቨርሲቲ የአማራ ተማሪዎች በወለጋ ለደረሰው የአማራ ዘር ማጥፋት ወንጀል ለማጋለጥ ከፍተኛ የሆነ ተቃውሞ እያሰሙ ነው። ለህዝባቸው ድምፅ መሆናቸው ያላስደሰተው የኮይሩ አገዛዝ ደህንነቶቹን አማራ በማስገባት ደብረ ብርሃን ዩኒቨርሲቲ ከሚማሩ የኦሮሞ ተማሪዎች ጋር በመተባበር ተቃውሞውን የብሔር ከለር አስይዞ ጩኸቱን ለማፈን የኦሮሞ ተማሪዎችን ከዩኒቨርሲቲው ለቀው እንዲወጡ እያደረገ ይገኛል። የአማራ ተማሪዎች ያገዛዙ ቁማርም ሆነ ዱላ ለህዝባቸው ድምፅ ከመሆን እንደማያቆማቸው በሙሉ ወኔ እየተናገሩ ይገኛሉ። በተያያዘ ዜና ደብረ ብርሃን ዩኒቨርሲቲ ከምሽቱ 4 ሰዓት ጀምሮ በጥይት እየተደበደበ ነው። በሸዋ ሮቢት ደብረ ብርሃን ዩኒቨርሲቲ ተማሪዎች ዩኒቨርሲቲው በከባድ ተኩስ ውስጥ የገባ መሆኑን የጥይት ሩምታ የተማሪዎች ጩኸት ከሚያሳዩ ምስል ዩኒቨርሲቲው በከባድ ጥቃት ስር መሆኑን መረዳት ችለናል። በተማሪዎቹ ላይ አውቶማቲክ ጥይት እያርከፈከፈ ያለው የአገዛዙ ኃይል መሆኑን ለማወቅ ተችሏል። ሁሉንም የአማራ ፋኖ አደረጃጀቶች ወደ አንድ ለማምጣት ባህር ዳር ላይ ተሰብስቦ እየመሩ የነበሩ የፋኖ አመራርና አባላት በአገዛዙ አፈና እንደተፈጸመባቸውና ወደ የት እንደተወሰዱም ለማወቅ አለመቻሉ ተገለጸ። የአማራ ፋኖ አመራርና አባላት ባህር ዳር ላይ ተሰብስቦ የፋኖ አደረጃጀቶችን ወደ አንድ ለማምጣት እየመከሩ እንደነበር ተነግረዋል። አጀንዳቸው ያላቸው ሙሉ የአማራ ፋኖ አደረጃጀቱን ወደ አንድ ለማምጣት ያለመ መሆኑ ተገልጿል። ይሁን እንጂ በስብሰባው ላይ የነበሩ የአማራ ፋኖ አመራሮችና አባላት ሰኔ 1 2014 ዓ.ም ከቀኑ 6 ሰዓት አካባቢ መንግስታዊ አፈና ተፈጽሞባቸዋል። ወዴት እንደተወሰዱም ለማወቅ አልቻለም ሲሉ የዓይን እማኞች ተናግረዋል። ከሁሉም የአማራ ግዛቶች የተጠሩ የፋኖ አመራሮችና አባላት እንደሚገኙበት የገለጹት መጀመሪያ ላይ አፍነው ወደ ልዩ ኃይል ካምፕ ከወሰዱ በኋላ እንደገና አስወጥተው ወደ አልታወቀ ስፍራ እንደወሰዷቸውም ተጠቁሟል።
በምዕራብ ወለጋ በንጹሃን አማሮች ላይ የተፈጸመው ግድያን በማውገዝ በየቦታው በአሸባሪዎቹና በተባባሪዎቹ የኮሎኔል ዘረኛ አገዛዝ ላይ የሚካሄደው ተቃውሞ በየቦታው መቀጠሉ ታውቋል። ማክሰኞ የዘረኛውን አምባገነን ኮሎኔል አፋኞች በደብረ ብርሃን ዩኒቨርሲቲ የአማራ ተማሪዎች ማህበር የአመራር አባላት የሆኑ ሁለት ተማሪዎችን አፍነው ለመወሰድ ሙከራ አድርገው በተማሪዎቹ ተጋድሎ ሳይታሰሩ ቀርቷል። በሸዋሮቢትና በሌሎችም የሸዋ ወረዳዎች በወለጋ የተካሄደውን ጭፍጨፋ በመቃወም ተቃውሞ ሰልፎች ተካሂደዋል። በሌላ ዜና በሸዋ በኦሮቦ ብሔረሰብ ዞን በባቴ ከተማ ጀልዲቲ ከተባለ ቀበሌ አሸባሪው ሸኔ ታጣቂዎች አደጋ ጥለው 3 የጸጥታ ኃይል አባላት መግደላቸውንና ሌሎችም 2 ማቁሰላቸውን የዓይን እማኞች ተናግረዋል። በደራ አካባቢም የኦነግ አሸባሪዎች እንቅስቃሴ እየጨመረ መምጣቱን ከቦታው ከተገኘው መረጃ ለማወቅ ተችሏል። የመከላከያ ሰራዊት ሚስጥር በማውጣትና ሐሰተኛ ዜና በማሰራጨት በሚል ወንጀል ክሶች አምባገነኑ የኮሎኔሉ አገዛዝ በጋዜጣኛ ተመስገን ደሳለኝ ላይ ረቡዕ ሰኔ 22 ቀን ክስ መስርቷል። ክሱ በአቃቢ ሕጉ በኩል የቀረበው ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የሕገ መንግስታዊ ወንጀል ችሎት ነው። የተመስገን ደሳለኝ ጠበቃ ጋዜጠኛው ሐሳቡን ከመግለጽ በስተቀር ምንም አይነት ወንጀል ፈጽሞ እንደማያውቅ ገልጾ የዋስትና መብት እንዲፈቀድለት ጠይቋል። አቃቢ ሕጉ በሰጠው መቃወሚያ ጋዜጠኛው የቀረበበት ክሶች አንደኛ እስከ 10 አመት፣ ሌላኛው እስከ እድሜ ልክ ጽኑ እስራት የሚያደርስ ቅጣቱን ሊያስቀጡ የሚችሉ በመሆናቸው በዋስ መለቀቅ የለበትም በሚል ስለተከራከረ ፍርድ ቤቱ እንደ ሁልጊዜው እስኪጣራ በሚል አቃቢ ሕጉን ደግፎ ቀጠሮውን አራዝሞታል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ሰሞኑን በአስተራጨው መግለጫ በአንድ በኩል በኢትዮጵያ የእርዳታ ፈላጊ ወገኖች ቁጥር እየጨመረ መሄዱንና በሌላ በኩል እንዲሁም የሚሰጠው እርዳታ መጠን እየቀነሰ መሄዱን አስተዋውቋል። በምዕራብ ኢትዮጵያም በቅርቡ አሸባሪዎች በፈጸሙት ጥቃት ቢያንስ 4800 ሰዎች መፈናቀላቸውን ድርጅቱ በመግለጫው ይፋ አድርጓል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Bye.
አረምን መንቀል ስር ሳይፈድ ነው። ሌባ ሰላማዊ መስሎ ከቤት ይገባም ተብሏል። ህዝብ እንዲቀበልህ የሚፈልገውን ግን ከቶም የማታሟላውን ቃል ግባለትም የሚሉ ፖለቲከኞች ጥቂት አይደሉም። ዘረኞቹ ኢትዮጵያ ሱሴ ያሉት ተመክረው ነበርና እነተም ብዙዎችን አደናግረዋል። ቃል ክብር ነው ግን ይህ ለሁሉም ማለመሆኑን ሁሉም የሚረዳው አይደለምና ብዙዎችን በማርፈሰስ ቃላት ማደናገር አሁንም ይቻላል። ትላንት የህዝብን ትግል ከርተው የጎዱ ዛሬም ሳይፍሩ ቃል ቀይረው ራሳቸውን ሊሸጡ ሲንደረደሩ ተቀብለው አድናቂዎች ሆኗቸውን ጅሎች ይሄው እያየን ነው። ቃል ክብር የሚሆነው ለሐቀኞች ብቻ ነው። ለቀጣፊማ ቃልን ማንከባለል ትራንስፖርት ነው። የመንደር የልጆች የእግር ኳስ ያው የጨርቅ ኳስ ጨዋታ። ዛሬ ፋሽን ቄንጥ የሆነው የፈረደበት ያባይ ውሃና ግድብ ነው። አዋቂዎች ነንባዎቹ ፈልተዋል። ተራቃቂዎቹም እንዲሁ ጥምባንሳ የሎሶች ልንላቸው እንችላለን። ስለ አባይ ግድብ ጉዳይ ገና ከያኔው ግልጽ አድርገን አቅርበን ዛሬ አልሰማን የሚሉትንም ሐቅ ነግረናቸው ነበር። ጸረ ኢትዮጵያው መለስ ዜናዊ ለምን ያባይን ግድብ ከትግራይ ውጭ እሰራለሁ ብሎ ተነሳ? ኢሳያስ ለዚህ የሰጠው መልስ አለ። መለስ ከሙባረክ ጋር ተነታርኮ በሌላ ጉዳይ የጀመረው ነው የእልግ ጉዳይ ነው በሚል ወያኔዎች እንደ ድምብት መለስ ዜናዊን እያደነቁ ቢንጫጩም አባይን የመገደብ እቅድ ባጽ ኃይለስላሴ ጊዜ የነበረ ነው። የወራዳው ወያኔ ግኝትም አልነበረም። ይህን ጠቅሰን ያኔ ይግድብ እስከመጨረሻው አይገነባም ሂደቱም ጣጣለው ብለን አስተንከከን የነበረ ቢሆንም ማንንም ሰሚ አልነበረም። ሜቴክ ማለትም እነመለስ አባይ ጻህዬ ጀነራሉ የተዋጣውን ገንዘብ እየዘረፉት ነው በሚል ያቀረብነው ቦንዱን ቡዳበላው ያልነውን አልሰማ ያለ ወገን ገንዘቡን አስረከበ። ዛሬ ስላባይ ግድብ አዋቂ አስረጂ ነኝ የሚል አንድ ጅል ሞር ለምሳሌ ሁለት ሌሎች አድርባዎችን አጥፎ መለስን በመደገፍ ሲከትብ የነበረውን ከንቱ ገጾች ሁሉ አረስተናቸው። ያባይ ግድብ ግንባታ ከኢትዮጵያ ሉዓላዊነት አቆራኝተው መለስ ዜናዊን አዳንቀው በግብጽ ላይ መነሳትን በሄራዊ ግዳጅ አድርገው ሊግቱንም ሞክረው ነበር። የዛሬ ኢዜማ መሪዎች ያኔ በሻቢያ አቅራቢነት ከግብጽ ወደ ግማሽ ሚሊዮን ዶላር ገንዘብ መቀበላቸውን ማለትም ግድቡን ለማደናቀፍ ሲናገሩ በራሳቸው ድምጽ መረጃ አለ። አሁን ያባይ ጉዳይ ላይ ዳግማዊ አድዋ ይታያል የሚሉ ከንቶች በታሪካቸው ጸረ ኢትዮጵያ ወራዶች ከመሆናቸው ባሻገር ወያኔን ሹሞቹንም ሲደግፉ የነበሩ ማፈሪያዎች እንደነበሩ እንደሆኑም የምንረሳው አይደለም። የመንጋው መጋጃዎች የሆኑት አንጃዎች ባባይ ጉዳይ ሹሞቹን እንደደግፍ ብለው በያባሰም ያወጡት መግለጫ መዋረጃቸው ነው ብለን የምናልፈው ቢሆንም ጉዳዩን ግን በይዘቱ ማየት መተቸት ግዴታችን ይሆናል። ቀደም በዝርዝር ያልነውና ያስረዳነው ቢሆንም ጆሮው ላይ የተኛ ከበዛ ከመደጋገም ሌላ አማራጭ የለንምና ነው። ገዢዎች ሁሌም የነሱን እቅድ በሄራዊ ካባል በሰው ማቅረብ ለማዳቸው ነው። የባድመ ጦርነት የኢትዮጵያ ሉዓላዊነትን ሳይሆን ዋና መልኩ የሻቢያና ወያኔ ፎከክር ጠብ ሆኖ ሳለ ብዙ ዜጋ አገር የተጠበቀ መስሎት ዘምቶ አለቀ። ወያኔ ወዲያውኑ ባድመን ለሻቢያ ሊሰጥ መስማማቱ ብቻ ሳይሆን ይሄው የዛሬዎቹ ዘረኞች ህዝብን ሳይማክሩ አሳልፈው ለሻቢያ ባድመንም ዛላምበሳንም ሰጥተዋል። የፈሰሰውን ደም ማንንም አላቋጠረው ማለትም እንችላለን። ጨቋኝ ገዢዎች ሁሌም በበብሔረተኛ ስሜት መጠቀምና ህዝብን ጭዳ ማድረግ ልማዳቸው ነው። ሂትለርና ሙሶሎኒ በዚህ ተጠቅመዋል። በሶማሌም ወረራ ጊዜ የሃፓ ሶማሊያን ደገፈ ብሎ ቀስቅሶ በሃፓ ላይ ብዙዎችን አስነስቷል ደርግ። እስከዛሬም ይህን የፋሽስት ቅጥፈት የሚደጋግሙ ከንቶች አሉ። ውጥረት ውስጥ የገባው ሹም ያባይን ጉዳይ ለግብጽና ለባዕዳን ካስረከበ ቆይቷል። ለግብጹ አልሲሲም አንተ የማትፈልገውን ላልሰራ ወላሂ ብሎ ምሎ ተገዝቶ እጁን የሰጠው ለስልጣን እንደበቃም ነው። የግብጽ ደጋፊ የሆነችውና ምንም የማያገባትን አሜሪካ ወሳኝ አስታራቂ ብሎ መቀበልም ያው መብትን ማስረከብ መሆኑን ከመጀመሪያው ያጋለጥነውም ነው። ይኸው ሳይውል ሳያድር አሜሪካ ለግብጽ መቆሟ ማዳላቷ ግልጽ ሆኖ አለ። ከጠላቶች ጋር ምግብ የቀረበው ሹም አማራጭ የለውም ለግልጽ ለስልጣኑ ሲል ለባዕዳን ሰግዷልና እነሱ ከሚሉት ውጭ ህልውና ሊኖረው ከቶም አይችልም አይታየውም። የአባይን ግድብ ጫጫታ ገና ሲጀምር የወያኔ እቅድ ሆኖ ለምን እንደተከሰተ ያስረዳን ሲሆን መለስም ከሙባረክ የተፈራረመውን ክህደት አጋልጠን እንደነበር ይታወሳል። ሹሙም ለግብጽና ለአረቦች ተገዢ ነውና ግድብ ተብየው ተደናቃፊ መሆኑ ምስጢር አልሆነብንም። ሻዕቢያና እነ ግንቦት ሰባት ይባሉ የነበሩትም ሴራ ሲሸርቡና ወያኔም ስራው ቀጥሏል እያለ ሲዋሽ ስራው መቆሙን ማጋለጣችን የሚረሳ አይደለም። ሹሙን ሳይወድ በግዱ አንድም ተፈላጊው ተርባይን ወይም ቱቦ አለመስራት አለመገጠሙን ማመን ተገዷል። ዛሬ ቢናቸውን ህዝብ የዘነጋ መስሏቸው ለግብጽ ማደራቸውን ሸፋፍ ነው በአባይ ጉዳይ ዘረኛውን አገዛዝ እንደደግፍ በሚል መጫሁን ተያይዘዋል። የኢትዮጵያ ህዝብ ወቅታዊ ጥያቄ እና ፍላጎት የአባይ ግድብ ሳይሆን አገሩን የማዳኑ ትግል ነው። መንጋውን የማቸነፍ ግዳጅ ነው። ሌላ ጉዳይ ደንቅረው ያውም ህዝብን ደግፈን ሊሉ ሲነሱ ማውገዝና መታገል ሲገባ በዚህ በነሱ ውይይት አይሉት ትኩትኩ ተሳትፎ ለመክነፍ መነሳት ያስወግዛል እንጂ አገር ወዳድ አያሰኝም። ነገርን ነገር ያመጣዋል ሆኖ ወደዚህ ገባን እንጂ ዋናው ትኩረታችን ርዕሳችን የሚመለከተው ለህዝብ ጠላት ጊዜ አንስጥ የሚለው ነው። አረም በጊዜ ካልተወገደ እርሻን እህልን ሁሉ ያጠፋል። ጊዜ ወሳኝ ሚና አለው። ወጉስ ከማሪዮስ የሆነው አዛውንት ፕሮፌሰር ለልጆቼ ለወያኔዎች ጊዜ እንስጣቸው ያለውን ያስታውሷል። የዘረኞቹ ማጫፋሪዎች ዛሬ የሚሞክሩት ይህንኑ ነው። ለመንጋው ጊዜ እንስጣው ነው ጥሪያቸው። የ27 ዓመት ቆሻሻን ለመጥረግ ጊዜ ይጠይቃልና ሹሞቹን ታገሱ ይሉናል። መጠረግ ያለባቸው ቆሻሻዎች እነሱ መሆናቸውን ደብቀው ንቃታችንን ንቀው ነው። 27 ዓመት የቀውሱ ፈልፋዮችና አካሎች እንደነበሩ የዘነጋንም መስሏቸው ነው። እንደገና 27 ዓመት ብንታገሳቸው ተጨማሪ ቀንበር ይጭኑብናል እንጂ ይፈጁናል እንጂ ባሪያ አድርገው ይገዙናል እንጂ ምንም የሚጠቅመን ነገር ሊሰሩ አይችሉም። ባለፉት 2 ዓመታት ብቻ ምን እንደሰሩብን መገንዘብ ራሱ በቂ ነው። ተረኛነን ብለው ሰፍነውብናል። ሊያወድሙን ተጠናክረውብናል። ታጥቀው ፈሽተውናል። ሌላ ምን ሰሩ? ምን ፈየዱ? ካልታገልናቸውማ አገራችንን አስረክበን አስጠፋን ማለት ነው። ይህ ግልጽ ሊሆን ይገባል። የዘረኞቹ የሐሰት ፕሮፓጋንዳ ሊያደናግረን አይገባም። የጽንፈኛው አገዛዝ መጋዣ የሆኑ አድርባይ ባንዳ ቡድኖችም የሚለፍፉትን ሁሉ ውድቅ ማድረግ አለብን። የአገራችን ሰው አባይም ቢሞላ ባይሞላ የራሱ ጉዳይ ነው ያለው ወደፊት ብቅ ይላል። የአባይ ውሃ መገደብ አለመገደብን ወያኔም ሹሞቹም በሐቅ የመለሱት መልስ ዛሬ ሊለፍፉ ከሚጥሩት ቅጥፈት ጋር አይገናኝም። ለመብራት ኃይል ሽያጭ ከሆነ ባሉትም ግድቦች ተጠቃሚ መብራት አልባ የሆነው ህዝብ ሳይሆን እነሱ ናቸው። ነውናም ሳንዘናጋ አረሙን በጊዜ እንጨደው። ለአገር ተቆርቋሪ መስለው የሆነ ጉዳይ ሊያስጨብጡንና ሊነዱን ሲነሱ እምቢኝ ወግዱ እንበላቸው። አድርባዮችና ባንዳዎችንም ወግዱ ብቻ ሳይሆን አብረን ካገዛዙ ጋር መቀመቅ እንወርውራቸው። ሌላ መፍትሄ የለም። አረምን በጊዜ ማስወገድ አገራዊ ግዳጃችን ነው። እነ ኢንጂነር ስመኘውንም መርሳት የለብንም። ድል ለኢትዮጵያ ህዝብ አገር አድን ትግል ኢትዮጵያዊነት ያቸንፋል።
Yeah. ምን ያልተባለ አለ? ኢሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ውሃ ቀዳዋ መልስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅም ይሁን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራዘብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላስቶ ማቅረብ ግን አንድም ጠያቂው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለሰብ ማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፋ ታሪክ አይኖርም ይሞከርም የተማላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢተፖድህም በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ተፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ ኢህአፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ኢያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የእኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢህአፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ተቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢህአፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢህአፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳሰማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢህአፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢህአፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢህአፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢህአፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢህአፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢህአፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታጥቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ኢያሱ አለማየሁ በዚህ ሰፊ ቃለ መጠይቁ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል፣ ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ኢያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ፣ ይቀበሉታል? አቶ ኢያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ህዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ ትንከተኛ አማራ ወዘተ የሚል ስያሜ ለጠፉብን። ባጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ጃሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላሴርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በሀገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይደለም። ምን ያልተነገረ አለ? ምን ያልተባለ አለና?
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የወያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን፣ የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ኡመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያቆራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። አላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜትለስ ስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አጥንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥረም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስልራ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያል ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልእኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንድም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። ይህ ሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አርያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቤተር ሶማሌ ያውሉ መክበድ የለ። ሰንደቅ ነች ሃይማኖት አላማ ነች እምነት አርማ የለይ ጌታ የለውም ነፃነት ታሪክ ይወጣና
ጥናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዲሞክራሲ የተላለፈው በ1998 ዓመተ ምህረት ነበር። ለጥናታችን ይቅርታ አንጠይቅም። በጥናት ስለታገልን ሀገርና ህዝብን ለጥቅም አሳልፈን አንሰጥም ስላልን አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የህዝባችን ጥራቶች በሁሉ መንገድ ስለታገል ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢህአፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ እያጋጨ ነው። በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። ያፋይን ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። ኢህአፓ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በኢህአፓ ላይ ተፈጽሟልና በቀል ቢያስብ ቢፈልግም የሚወቀስ ባልሆነ ማለት ይቻላል። ኢህአፓ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በድምጹ ጥሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ኢህአፓ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብ እንቁላል እርግብ ይወጣል ብሎ መቼም አልጠበቀም። ኢህአፓ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓመተ ምህረት በታንኪሳ መተከል ወዘተ በወያኔ እጅ የወደቁት የኢህአፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረመድህን፣ ስጦታው ሁሴን፣ ኢሳቅ ደብረጽዮን፣ ተክላይ ገብረስላሴ፣ ሀጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር መስከረም፣ ግርማ ዋሲሁን፣ አንበርብር ደረጀና ሌሎችም ተሰውተዋል። ኢህአፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢህአፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠላት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢህአፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው።
تقل تبلو بقرات النت كتقباب بالدقمو مسوات النت مكفل لما التي ميشل هيدا اللم ايها الطابالات او كونا منو بتقلو يتسامارونا اتشونا بامنو بتمسواتا اتشو بتاريك سما اتشونا استرى لنا عندان تاريك براجو اتشن دميلوت يمياسو كسا اتشو هيدا اللم ايها با بدرق زمچا في كفت بات يمكلاك الارمجاب موسدو راسون تفاتنيا درقم የኃይል ሚዛን ሲለወጥ ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከአመት በላይ ሆኗል። ዛሬ የመለሰን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና አልተገባደደም። አያሌ ዜጋ ባለፈው አመት እንኳን አልቋል። ብዙ ሺዎችም ታስረዋል። ይህ የድርጅቶች ጥፋት አይደለም ሊሆንም አይችልም። የትግሉ ውጤት ነው። ነገም ብዙ መስዋዕትነት ይከፈላልና ኢህአፓ ህዝብ ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም። ታሪክ ሰራው የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም። ያባ በዲሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም። ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከመላታቸው በፊት ያፋጭ ቆናናው ግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው። በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይቀራብሩት የተሰለፉ እንደነበሩ ደግሞ የዘነጋ ነው ጉዳይ አይደለም። የነመለስ ቡድን ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ይሃፋን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም። ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ይሃፋን ለመተቸት መናሳታቸው ማንንም የሚያሞኝ አይደለም። ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጠረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው። ያባ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመታገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው። ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመታገል ሞክሯል። ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም። ትርክ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እንዲህ ሳይሆን ሁሉን አቀፍ ይሁን የታሰሩት ይፈቱ ወዘተ የሚል ነበር። እንቢታው የመጣው ከደርጉ ነው። አምባገነን ስልጣኑን መልቀቅ ባለመፈለጉ ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር፣ ግን አልተሳካም። የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል። ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም። ያባ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል። የመለስ ቡድን ሆነ ባዳንም የሀገርና የህዝብን ጥቅም ትተህ ከኛ ጋር ሁን ሲሉት እንቢ በማለቱ አጠፋው ብሎ የሚጠይቀው ይቅርታ የለም። የሚገባውን አድርጓል እንጂ ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚተበቅበት ነው። የሀገርና የህዝብን ጥቅም ከማስከበር አንፃር ያፋ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም። ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይሰራምና የለምና ያባ የቅርብም የርቆችንም አልገበረላቸው። የኤርትራ ግንባሮች ኤርትራን ዚያርባሬ ኦጋዴንና ሌሎችን በቀኝ ግዛት የተያዙ ናቸው በል ሲሉት ያባ ልቀበልም ማለት እንጂ ዘደኛ ልሁን ብሎ እሺ እውነት ብሎ እንደወያኔ አልፈረመም። ሀገርና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም። ይደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ይሃፋቢያ ምንም የጠላትን ጎራ ማስፋት ባስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘዴኝነት ሽፋን ኢትዮጵያና ህዝቧ ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም። ይሃፋን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው። የመለሰን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የኢሃፓን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ኢሃፓን አክራሪ ይሉታል። ከኔ ሌላ ላፈርባይም ነውም ብለው ይከሳሉ። ድርጅቱ ግን የራሱን ውሱን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስትሮች አሹሞ ወዘተ ታሪኩን ባበላሸ ነበር። አይሆንም እንቢ ያለው ቃል ኪዳኑን በማክበር ነው። የኢሃፓ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም። ይህም የሚያኮራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት። የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነት ሊለገስ አይገባው። የመለስ ቡድን 15 አመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም ጸረ ኢትዮጵያ ነው የመለስ ቡድን። የሚያንቀሳቅሰው የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራት ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሀቅ የህዝብ ጎራ ውስጥ ነን ለሚሉት ማገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። በዚህ መሰረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልና ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ኢሃፓ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር። ዛሬም ጠንቅቆ ያውቃል። እንኳን ከውጪ ያሉት ቀርቶ ከራሱም አፈንግጠው ለጠላት የሰገዱትን ወይም እንስገድ ያሉትን አምርሮ የታገለ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። የአጼውን ስርዓት በብረት ሊታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድር ግን እነዚህ በባሌ እንጂ በቦሌ ሀገር አንገባም ይሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከትም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢሃፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል። የተራዘመ ጽናትና መከራ ቻይነትንም ይጠይቃል። የሚሰራ አቋራጭ ቢገኝ ኢሃፓ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለ30 ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የሴረኞችን ወይም አድርባዮችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ኢሃፓ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግ ነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ኢሃፓ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዴሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታኝ ትግል ኢሃፓ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመጽ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢህአፓ ዘመቻ ይከሽፋል የበለጸ ቡድንም በህዝብ ትግል ይቸነፋል ብለን በርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።